ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክቡራን አድማጮች። በዚህን ሰዓት በያላችሁበት ስፍራ ሆናችሁ ሰላምታችንን ተቀብላችሁ ለሰላምታችን ማጸፌታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይባርካችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን ባለፈው ክፍለ ጊዜ ጀምረነው የነበርነውን የዮሐንስ ወንጌል ምዕራፍ 17 ትምህርትን ጨርሰን ከፊሉን የምዕራፍ 18ን ትምህርት ደግሞ ወደ መጨረሻ ላይ እንመለከታለን። እግዚአብሔር በጌታ መንፈስ ቅዱስ መሪነትና አስተማሪነት ሁሉንም ነገር ገላልጦ ያስተምረናል። እስከ መጨረሻው እንግዲህ ከኛ ጋር እንደምትሆኑ ተስፋ ያደረግን ይህንን ዝማሬ በማስቀደም እንጋብዛችኋለን።
አገኘው አረፈለ 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 ተከራይን ሁሉ ረስቻለ ረስቻለ ረስቻለሁ አንተን ካገኘ አረፍያለ አረፍያለሁ አረፍያለሁ መከራዬን ሁሉ ረስቻለ ረስቻለ ረስቻለሁ ሸክሜን ወሰድክ አበሳከል አይ አሰረከው ሞቴ ከፍለከው ወዳይ አሰረቸይለ ባመልከው ልጊዜ የክፉ ቀን ወዳይ አንተነ ኢየሱሴ አንተነ ኢየሱሴ አንተን ካገኘው አረፍያለ አረፍያለሁ አረፍያለሁ አይኑ ሁሉ ረስቻለ ረስቻለ ረስቻለሁ አንተን ካገኘ አረፍያለ አረፍያለሁ አረፍያለሁ ለተራይኑ ሁሉ ረስቻለ ረስቻለ ረስቻለሁ
ሰላም ጤና ይስጥልኝ በጌታ የተወደዳችሁ አድማጮቻችን እንደምን አላችሁ? እግዚአብሔር ይመስገን። የዛሬውን ዝግጅታችንን አስቀድመን ባደመጥነው ዝማሬ ጀምረናል። በዛሬው ምሽት ክፍለ ጊዜያችን አብረን የምንመለከተው እንግዲህ የትላንትናውን ቀጣይ ጥናታችንን የዮሐንስ ወንጌል ምዕራፍ 17ን ቀሪውን ክፍልና ከምዕራፍ 18 ደግሞ የመጀመሪያ ክፍሎቹን ይሆናል። እስቲ አስቀድመን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን። ጌታ እግዚአብሔር ሆይ ይህንን ጸጋ ስለሰጠን ይህንን በረከት ስለሰጠን እናመሰግናለን። በእውነት ጌታ ሆይ ቤታችን ሆነን በእያለንበትም ስፍራ ሆነን ቃልህን ለመስማት ይህንን እድልና አጋጣሚ ስለሰጠን ስምህ ለዘላለም የተመሰገነ ይሁን። የምንሰማውን ቃልህን ደግሞ እግዚአብሔር ሆይ ለበረከት አድርግልን። እግሮቻችን በአንተ ቀና መንገድ መሄድ እንዲችሉ እግዚአብሔር ሆይ ያንተንም ጌታዬ ሆይ እርምጃዎች መከተል እንዲችሉ ኢየሱስ ክርስቶስ አንተ እውነተኛውን መንገድ አመልክተን አንተ እኔ መንገድና ሕይወት ነኝ ብለሃልና ከዚህ መንገድ ፈቀቅ እንዳንል ከዚህም ሕይወት ደግሞ ራቅ እንዳንል እግዚአብሔር ሆይ አንተ ለዘላለም ጠብቀን። ጌታችን ሆይ የሚኖረንንም ጊዜ ባርክልን። ስለ ያውና ስለ ዘላለማዊ ስምህ ስትል አሜን። አድማጮች ትላንትናው ምሽት ክፍለ ጊዜ ጥናታችን ጌታችን ኢየሱስ ክርስቶስ ስለ ራሱ የጸለየውንና ስለ ደቀ መዛሙርቱ የጸለየውን ጸሎት ተመልክተናል። በዛሬው ምሽት ክፍለ ጊዜያችን ደግሞ ቀሪውን ክፍል አብረን እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጋችሁ የዮሐንስ ወንጌል ምዕራፍ 17 ቁጥር 12ን አውጡ። የዮሐንስ ወንጌል ምዕራፍ 17 ቁጥር 12 እንዲህ ይላል፣ ከነርሱ ጋር ባለም ሳለው የሰጠኝን በስምህ ነው የጠብቃቸው ነበር ጠበቅኳቸው። መጻፉም እንዲፈጸም ከጥፋት ልጅ በቀር ከነርሱ ማንም አልጠፋም ይላል ጌታ። የሰጠኝን የሚለውን ቃል ተመልከቱ። አሁንም የምርጫ ጉዳይ ተመልሶ መጣ። ምንም እንኳን ተቃራኒዎች ባይኖሩ አክራሪ የሆኑ ጉዳዮች አሉ። መመረጥና የፈቃድ ነጻነት ከነዚህ አንዱ ነው። ከሴሚናሪ ወይም ደግሞ ከስነ መለኮት ትምህርት ቤት ከተመረኩኝ ጊዜ አብራችሁኝ ብትሆኑ ኖሮ በወደድኩ ነበር ወገኖቼ። ያኔ ጎበዝ ልጅ ነበርኩ። ስለ ምርጫና የሐሳብ ነጻነትም መልስ ነበረኝ። ዛሬ ግን ከዚያን ጊዜ ይበልጥ የበሰለ ሐሳብ አለኝ። ሆኖም ነገሩ አይገባኝም። ያስቆሮቱ ይሁዳ መቼም የጥፋት ልጅ ነው። ስለ እርሱ የተጻፈው ትንቢት እንዲፈጸም ምክንያት ሆነ። እስቲ ቁጥር 13ን እንይ። አሁንም ወደ አንተ መጣለሁ፣ በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ ይላል። ወዳጆቼ፣ እግዚአብሔር አብ እኛ ብቻችን ኮስታራ ክርስቲያኖች እንድንሆን አይፈልግም። ሕይወታችን ከእርሱ በሚገኝ ደስታ እንዲሞላ ነው ወደ እኛ የመጣው። እኔ ቃልህን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም እጠላቸው የሚለውን ቃሉን ደግሞ በቁጥር 14 ላይ እናገኛለን። ዛሬም የእግዚአብሔር ቃል በዓለም ችግርን እየፈጠረ ነው። መጽሐፍ ቅዱስ በዓለም ላይ ለውጥን ከሚያመጣ ኃይል ሁሉ በላይ የሆነ ለውጥ የሚያመጣ መጽሐፍ ነው። ይህን ዓለም የተሻለ ቦታ ለማድረግ አትችልም። ኢየሱስ ክርስቶስ ብቻ ነው ያን ማድረግ የሚችለው። ይህም ለውጥ ሲሆን፣ ዓለም ግን እንዲህ አይነቱን ለውጥ መስማት አይወድም። ሰዎች አበባዎች መትከልና ዓለምን የበከለውን ቆሻሻ ማጽዳት ይወዳሉ። ችግሩ ግን ዓለምን የበከለው ቆሻሻ በሰው ልብ ውስጥ መኖሩ ነው። በቁጥር 15 ላይ ደግሞ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንም ይላል። ይህ መነበብ ያለበት ክፉ ከሆነው ተብሎ ነው። አሁን ከዓለም ውስጥ እንድንወጣ አለመጸለዩ የሚገርም ነው። እኔና እናንተን በዓለም ውስጥ በመጠበቅ ዛሬ እግዚአብሔር ይከብራል። ከዚህ ዓለም ላይ የምንነጠቅበት ጊዜ ግሩም መሆኑን እናስባለን። እርሱም ይደርሳል። የምንነጠቅበት ጊዜ እግዚአብሔር የሚከብርበት ጊዜ እንደሆነ እናምናለን። ይህም ደግሞ ይሆናል። ሆኖም አንድ ነገር እናስተውል። እግዚአብሔር የሚከብረው እኔንና እናንተን በዓለም ውስጥ ሳለን በመጠበቅ ነው። እርሱ እንደሚያውቀኝ ማንነቴን ብታውቁ በእርግጥ የእግዚአብሔር እኔም በዓለም መጠበቅ ተአምር እንደሆነ ትረዳላችሁ። በራእይ ምዕራፍ 22 ቁጥር 17 መንፈሱና ሙሽራይቱ ና ይላሉ ተብሏል። መንፈስ ቅዱስ ይህን ዓለም ሰልችቶ አዝኗል። ስለዚህ ና ብሎ ይጠራል። እኛም ሰልችቶናል። ስለ ሰለቸንም እኛ የክርስቶስ ሙሽራ ይሆን ና ብለን እንጠራዋለን። ኢየሱስ የጸለየው ግን እኛ ከዓለም ተነጥቀን እንድንሄድ ሳይሆን በዓለም ክፉ ከሆነው ከሰይጣን እንድንጠበቅ ነው። ጌታዬ ክፉ ከሆነው ሰይጣን ባይጠብቀኝ ኖሮ ለአንድም ደቂቃ በዚህ ዓለም መኖር አልፈልግም። እኔ ትምህርት ሰጪ የሆነውን ይህን ምስጢር እንደሚገባ ብንረዳ ግሩም አይደለም እንዴ? በዚህ ዓለም ብዙ ደስ የሚለንና እርካታ የሚሰጠን ስለሌለ እናለክሳለን። እውነትም የለም፣ ጌታም መከራ ይበዛል ብሏል። ግን ደስ ይበላችሁ ወይም አይዟችሁ፣ እኔ ዓለምን አሸንፌያለሁና ብሎ ማጽንቶናል። ዮሐንስ ምዕራፍ 16 ቁጥር 33ን ተመልከቱ። በየ24 ሰዓት በሰማይ ታላቅ የሆነና ሃሌሉያ የሚል ድምፅ ይሰማል ብዬ አስባለሁ። መላእክቱም ይህ ሰው እስካሁን ተጠብቆ ባለም መኖሩ ታምር አይደለም ወይ እያሉ ሲጠያየቁ ይሰማል። አንዳንዶቹም እርሱን ካለም ማውጣት ይቀላል የሚሉም ሊኖሩ ይችሉ ይሆናል። ነገር ግን ወገኖቼ በተአምር ባለም ይጠበቃል ይላሉ። ይህን ብናውቅ በዓለም ላይ የሚደርስብንን ከባድ ነገር መከራና ፈተና ሁሉ ታክሶ መኖር ቀላል ነው። ጌታ ኢየሱስ በዚህ ዓለም እንድንቆይና ክፉ ከሆነው እንድንጠበቅ ስለ እኛ ጸልዮአል። ይሄ ያበረታታናል። እኔ ከዓለም እንዳይደለው ከዓለም አይደሉም ይላል ቁጥር 16 ላይ። ቁጥር 17 እንደማለፍ ብለን እንመልከት። ይህን የበለጠ በተረዳን ቁጥር ፈቃዱንና ሐሳቡን ለማገልገልን በረታለን። እንዲህ ይላል ቃሉ፣ በእውነት ቀድሳቸው፣ ቃል እውነት ነው ይላል። ቀድሳቸው የሚለው መቀደስ ማለት መለየት ማለት ነው። አስተዋላችሁ? መቀደስ ማለት መለየት ማለት ነው። አንድ አማኝ ከዓለም አይደለም፣ ከዓለም ተለይቷል። ሐሳቡ ከግለሰቡ የበለጠ ከአገልግሎቱ ጋር ይገናኛል። በቀላሉ አነጋገር ለአገልግሎት መለየት ማለት ነው። አንድ አማኝ በእግዚአብሔር ቃል ከሌላው የተለየ ሆኗል። ይህም ማለት ቃሉ የእግዚአብሔርን ሐሳብ ይገልጻል። ቃሉን ባነበብን ቁጥር የተለየ አገልግሎት ለመፈጸም እንለያለን። ቃሉን ባወቅንና ለቃሉ በታዘዝን ቁጥርም ልናገለግለው እንችላለን። ከቁጥር 18 እስከ 19 ያለውን በኋላ ተመልከቱ። እንድንመሰክር ወገኖቼ፣ ጌታ ወደ ዓለም ልኮናል። ከእኛ ጋር ሆኖ እኛን ለመምሰል ራሱን ለይቷል። እኛም በዚህ ዓለም እርሱን ለመምሰል የተለየን መሆን አለብን። ኢየሱስ ለቤተ ክርስቲያኑ ይጸልያል። ቁጥር 20 ተመልከቱ። ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንም ይላል። ይህን ሲጸልይ ስለ እናንተና ስለ እኔም እያሰበ ነበር። ዛሬ ከብዙ መቶ ዓመታት በኋላ ታላቁ የእኛ ሊቀ ካህናት ስለ እኛ እንደሚጸልይ እናውቃለን። ቁጥር 21 ተመልከቱ። አንተ እንደ ላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ እንዲሆኑ ዘንድ ለምናለው ይላል። ይህ ጸሎት መልስ አግኝቷል። ቤተ ክርስቲያን አካላዊ አላት። አማኞች በክርስቶስ አንድ ናቸው። ምክንያቱም ቤተ ክርስቲያን የክርስቶስ አካል ስለሆነች ነው። በጣም ታናሽ የሆነ ሰው በክርስቶስ ቢያምን ወዲያው የክርስቶስ አካል ብልት ይሆናል። ምዕመናን ይህን አንድነት ለዓለም ቢያሳዩ ዓለም ክርስቶስን ታደንቅ ነበር። ብዙ ጊዜ ዓለም ምዕመናንን ስትጠላ እንመለከታለን። ከዚህም የተነሳ ክርስቶስን መቀበል ይከብዳታል። ከቁጥር 22 እስከ 23 ያለውን አለፍ ብላችሁ በኋላ ተመልከቱ። እኔ በእነርሱ አንተ በእኔ እንዴት ድንቅ ነገር ነው ጌታ የሚናገረው። ይህን አንድነት ሊያመጣ የሚችል የእግዚአብሔር መንፈስ ብቻ ነው። እንዴት እንደሚጸልይ አይታችኋል። እኔ በእነርሱ አንተ ደግሞ በእኔ እያለ ይጸልያል። በአብና በወልድ መካከል ያለው አንድነት በምዕመናንና በጌታ ኢየሱስ መካከል ያለው አንድነት ነው። በወደድከኝም መጠን እነርሱን እንደወደድካቸው ያውቃሉ ይላል በጸሎቱ። ይህም ማለት እግዚአብሔር ኢየሱስ ክርስቶስን እንደሚወድ እናንተንም እኔንም ይወዳል ማለት ነው። ይህም ለአእምሮአችን ድንቅ ነው። አባቴ ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለውበት የሰጠኸኝ እነርሱ ደግሞ ከእኔ ጋር ይሆኑ ዘንድ ወዳለሁ እያለ ሲጸልይ እንመለከታለን። ቁጥር 24 ልብ በሉ፣ በፍጹም አንድነት ከእርሱ ጋር መሆን ሰማያዊ ኑሮ ነው። ይህም ሰውን አስቀድሞ ሲፈጥር የእግዚአብሔር ዓላማ እንደ ነበረ አምናለሁ። በዓለምና በምድር ላይ ብዙ ፍጥረታት አሉ። ሆኖም ሰውን ብቻ ለይቶ ከራሱ ጋር ኅብረት እንዲኖረው ፈጠረው። ሰውን ከነጻ ፈቃድ ጋር ፈጠረ። ሰው በኀጢአት ቢወድቅም እግዚአብሔር ከሰው ጋር ኅብረት እንዲኖረው ይፈልጋል። በጎች ሁሉ ከእርሱ ጋር የሚኖሩበት ጊዜ ስለሆነ ሰማያዊ ቤት ግሩም ድንቅ ነው። ሁሉም የሚያበረክተው የራሱ ድርሻ አለው። የጌታን ክብር ማየት ለምዕመናን እርካታን ይሰጣል። ሙሴ የእግዚአብሔርን ክብር ማየት ፈለገ። ፊልጶስም አብን ማየት ጠየቀ። አንዳንድ ጊዜ የክብሩን ነጸብራቅ በቀስተ ደመና ወይም ፀሐይ ስትጠልቅ እናያለን። እርሱ ወዳለበት ደርሰን ክብሩን ስንመለከት እንዴት ድንቅ እንደሚሆን አስቡ ወገኖቼ። ይህ ተጉዘን በመጨረሻ የምንደርስበት ግብ ነው። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ፣ እነዚህም አንተ እንደላከኝ አወቁ ይላል። ቁጥር 25 ልብ ይሏል። ከአብ የተላከ መሆኑ ሰውን ለማዳን ያከናወናቸውን ሁሉ ያጠቃልላል። አማኝ ሁሉ አብ እርሱን እንደ ላከ አውቋል። የተላከበት ዓላማ ደግሞ ስለ ኀጢአታችን ሊሞትልን ነበር። እኔን የወደድክበት ፍቅር በእነርሱ እንዲሆን እኔም በእነርሱ ስምን አስታወቅኳቸው አስታውቃቸውም አለው ይላል። ቁጥር 26 ላይ ደግሞ ልብ በሉ ወገኖቼ፣ በጸሎቱ መጨረሻ ጌታ የተናገረው ፍቅሩ በልባችንና በሕይወታችን እንዲሞላ ነበር። ስለ እምነትና ስለ ጸጋ ብዙ እንናገራለን፣ መናገርም አለብን። ከሁሉ የበለጠ ምኞቱ ግን ፍቅሩ እርሱ ባጸናቸው ምዕመናን ሕይወት እንዲገለጽ ነው። ይህም በፊቱ እንድንደፋ ያደርገናል። ወዳጆቼ ፍቅሩ በእናንተ ሕይወት ምን ያህል ተገልጧል? ለማጠቃለል ያህል ይህ ጸሎት ስለ ምእመናንና ስለ ዓለም እንዲህ ይላል። አንደኛ ከዓለም ለኢየሱስ ክርስቶስ ተሰጡ ቁጥር 6ን ተመልከቱ። ሁለተኛ በዓለም ይኖራሉ ቁጥር 11ን ልብ በሉ። ሶስተኛ ከዓለም አይደሉም ቁጥር 14ን ተመልከቱ። ቁጥሮቹን ብቻ ጻፍ አርጉና በኋላ ለጥናት እንዲያመቻችሁ ከመጽሐፍ ቅዱሶቻችሁ ትመለከታላችሁ። አራተኛ ዓለም ይጠላቸዋል አሁንም ቁጥር 14ን ልብ በሉ። አምስተኛ ከክፉ ተጠበቁ ቁጥር 15ን መመልከት ይቻላል። ስድስተኛ ወደ ዓለም ተላኩ ቁጥር 18ን ልብ ይሏል። ሰባተኛ በዓለም አንድነትን ገለጡ ቁጥር 23ን ተመልከቱ። ይህ የሚቀጥለው ደግሞ ኢየሱስ ክርስቶስ የርሱ ለሆኑት የጸለየው ነው። ከዚህ ቀጥዬ የምሰጣችሁ 7 ነጥቦች ደግሞ ጌታችን ኢየሱስ ክርስቶስ የርሱ ለሆኑት የጸለየውን ጸሎት ነው። አንደኛ ጥበቃ ቁጥር 11ን ተመልከቱ። ሁለተኛ ፍቅር የመንፈስ ሙላት የሚሉት ደግሞ ቁጥር 3 ላይ ይገኛል። ፍቅር የመንፈስ ሙላት የሚለው ጸሎቱ ደግሞ ቁጥር 3 ላይ ይገኛል። ሶስተኛ ከክፉ እንዲድኑ የሚለውና የጸለየው ጸሎቱ ደግሞ ቁጥር 15 ላይ እናገኛለን። አራተኛ እንዲቀደሱ ወይም እንዲለዩ የሚለው ቁጥር 17 ላይ እናገኛለን። አምስተኛ አንድ እንዲሆኑ የሚለውን ደግሞ ቁጥር 21 ላይ እናገኛለን። ስድስተኛ ህብረት እንዲኖራቸው የሚለውን ጸሎቱን ደግሞ በቁጥር 24 ላይ እናገኛለን። ሰባተኛውና የመጨረሻው ደግሞ ክብሩን እንዲያዩ እርካታ እንዲያገኙ ይላል። ይህ ደግሞ የሚገኘው በዚያው በቁጥር 24 ላይ ነው። ወዳጆቼ ጌታ ኢየሱስ ክርስቶስ ታላቁ ሊቀ ካህናችን ነው። ይህም ወደ ዕብራውያን ከተጻፈው መልእክት የገለጸው ታላቅ እውነትን ነው። በብሉይ ኪዳን ሊቀ ካህኑ ለማዕረጉ ለክብሩና ለምልክቱ ላንቃ ይለብሳል። ላንቃው በሁለቱ ትከሻ ላይ ተደርቦ ቢታይ የ12 የእስራኤል ነገዶች ስም አለበት። ላንቃ የምንለው ሊቀ ካህኑ የሚለብሰው ልብስ ነው ማለት ነው። እግዚአብሔር ወዳለበት ቅዱስ ስፍራ ሲገባ የእስራኤልን ነገዶች ስም ተሸክሞ ነበር የሚገባው። ይህም የሊቀ ካህኑን ታላቅነትና ክብር ይገልጻል። ዕብራውያን ምዕራፍ 7 ቁጥር 25ን ተመልከቱ። ዕብራውያን ምዕራፍ 7 ቁጥር 25 ኢየሱስ ክርስቶስ ታላቁ የኛ ሊቀ ካህን እንደሆነ ይናገራል። ስለዚህ ደግሞ በርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል፣ ስለ እነርሱ ሊያማልድ ዘወትር ይኖራልና ይላል። ክርስቶስ ወገኖቼ ሊያድነን ይችላል፣ ኃይልና ሥልጣን አለው። በሊቀ ካህኑ ደረት ላይ 3 በ3 ሆኖ በአራት ተርታ በደረቱ ላይ የተሰፉ 12 ጠጠሮች በእያንዳንዱ ላይ ያንዱ የእስራኤል ነገድ ስም ተጽፏል። ይህንን እንደገና ደግምላችኋለሁ። በሊቀ ካህኑ ደረት ላይ 3 በ3 የሆነው በአራት ተርታ በደረቱ ላይ የተሰፉ 12 ጠጠሮች በእያንዳንዱ ላይ ያንዱ የእስራኤል ነገድ ስም ተጽፏል። ሊቀ ካህኑ ይህ በደረቱ ላይ ለብሶ እግዚአብሔር ወዳለበት ወደ ቅድስተ ቅዱሳን ሲገባ በእግዚአብሔር ቀኝ ቆሞ ስለኛ የሚማልደውን ኢየሱስ ክርስቶስን ያሳይ ነበር። ጌታ ወገኖቼ ጥንካሬ ባለበት በትከሻው ብቻ አልተሸከመንም፣ በደረቱም ላይ ተሸክሞናል፣ በልቡም ይሸከመናል። ይህም ፍቅሩን ይገልጻል። ጌታችን ሁሉን የሚችል ኃይል አለው፣ እኛንም ይወዳል። ክብር ለስሙ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች የዮሐንስ ወንጌል ምዕራፍ 17 ጥናታችን በዚህው አበቃ። ከዚህ በመቀጠል ደግሞ የዮሐንስ ወንጌል ምዕራፍ 18ን ቀጥለን እንመለከታለን እና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 18ን ተመልከቱ። የዚህ የዮሐንስ ወንጌል ምዕራፍ 18 አብይ ሐሳቡ የኢየሱስ መያዝና ለፍርድ መቅረብ፣ በሐና ፊት መቅረቡ፣ የስምዖን ጴጥሮስ ኢየሱስን መካድና በጲላጦስ ፊት መቅረቡ የሚሉት ናቸው። አንድ ጊዜ ልድገምላችሁ። የኢየሱስ መያዝና ለፍርድ መቅረብ፣ በሐና ፊት መቅረቡ፣ የስምዖን ጴጥሮስ ኢየሱስን መካድና በጲላጦስ ፊት መቅረቡ የሚሉት ናቸው። ጌታ በምዕራፍ 13 ጀምሮ ምዕራፍ 17 ላይ ደግሞ ያደርያ ጎላው ያመጣውን የሰገነቱን ትምህርት ወደ ማጠናቀቁ ተቃርበናል። ቅዱስ አውግስጢኖስ ስለዚህ ምዕራፍ ቃላትን በተመለከተ ቀላልና ተራ ሊመስል ይችላል፣ ሐሳቡን በተመለከተ ግን ጥልቅና ምጡቅ ነው ብሎታል። አሁን ወደ መጽሐፉ ማለትም ወደ ዮሐንስ ወንጌል አምስተኛ ምድብ ደርሰናል። ይኸውም ኢየሱስ ለዓለም የሰጠው ምስክርነት ነው። ይህም ከምዕራፍ 18 እስከ 20 ያሉትን ያጠቃልላል። አምስተኛው ምድብ ከምዕራፍ 18 እስከ 20 ያሉትን ያጠቃልላል። ይህ እንግዲህ ኢየሱስ ለዓለም የሰጠው ምስክርነት የሚል ነው። በዚህ ምዕራፍ ኢየሱስ ሲያዝና ወደ ሊቀ ካህናቱ ሲወሰድና ያለን እዚህ ላይ የምንመለከተው አቀራረብ በሌሎች 3 ወንጌሎች ማለትም በማቴዎስና በማርቆስ እንዲሁም በሉቃስ ከምንመለከተው አቀራረብ የተለየ ነው። እነዚህ ወንጌሎች የሚያተኩሩት በክርስቶስ ሰባዊ ተፈጥሮና በመከራው ላይ ነው። አስተዋላችሁ? ማቴዎስ ወንጌል፣ ማርቆስ ወንጌልና የሉቃስ ወንጌል የሚያተኩሩት በክርስቶስ ሰባዊ ተፈጥሮና በመከራው ላይ ነው። 3ቱ ወንጌሎች እንደሚነግሩን ወደ ኢየሩሳሌም በተቃረበ ጊዜ እዚያ የሚሄደው ለመሞት እንደሆነ ተናግሮ ነበር። ስለ ሞቱ፣ በአሕዛብ እጅ ስለ መጎሳቆሉና ከሞትም እንደሚነሳ ጌታ አመልክቶ ነበር። የዮሐንስ ወንጌል ትኩረት የሚሰጠው ግን ለጌታ ኢየሱስ አምላክነት ነው። ይህ ከ3ቱ ወንጌሎች ይለያል ማለት ነው። ዮሐንስ ወንጌል ትኩረት የሚሰጠውና የሚጽፈው ለጌታ ኢየሱስ ክርስቶስ አምላክነት ነው። እርሱ በሥጋ የተገለጠ አምላክ ነው። ስለዚህም ትኩረቱን ያደረገው ክብሩ ላይ ነው። በመያዙ በመሞቱና በትንሣኤው የምንመለከተው መለኮታዊ ክብሩን ነው። አስተዋላችሁ? በመያዙ በሞቱና በትንሣኤው የምንመለከተው መለኮታዊ ክብሩን ነው። ወደ አብ እንደሚመለስ ምን ያህል በትምህርቱ ደጋግሞ እንደጠቀሰ እናስታውሳለን። ይህም ራሱ ቢሆን ለኢየሱስ ክብር ነው ትኩረት የሚሰጠው። እስቲ ቁጥር 1ን እንመልከት። ኢየሱስም ይህን ብሎ አትክልት ወዳለበት ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ እርሱም ደቀ መዛሙርቱም በዚያ ገቡ ይላል። ከኢየሩሳሌም ወጥቶ የቄድሮን ወንዝ ተሻግሮ መሄድ ለምን ፈለገ? ምክንያቱም ወደዚያ ዘውትሮ ይሄድ ስለነበር ነው። ቁጥር 2ንኒ ኢየሱስም ደቀ መዛሙርቱን ብዙ ጊዜ ወደዚያ ስለ ተሰበሰቡ አሳልፎ የሰጠ ይሁዳ ደግሞ ስፍራውን ያውቅ ነበር ይላል። ከሉቃስ ምዕራፍ 21 ቁጥር 37 እንደምንመለከተው እለት እለትም በመቅደስ ያስተምር ነበር፣ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር ይላል። እንደገና ደግሞ ከሉቃስ ምዕራፍ 22 ቁጥር 39 ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት ይላል። ወደዚያ ለመሄድ ደግሞ የቄድሮንን ወንዝ መሻገር ነበረበት። ጌታ የቄድሮንን ወንዝ የተሻገረው ይሁዳ አሳልፎ ሊሰጠው ስምምነት ካደረገ በኋላ ነበር። በአኪጦፌል ምክርና ቀስቃሽነት ልጁ አቤሴሎም በጠላትነት በተነሳበት ጊዜ ዳዊት ይህንኑ የቄድሮንን ወንዝ ተሻግሮ ሄዶ እንደ ነበር እናስታውስ ይሆናል። እንደ ኢየሱስ ሁሉ ዳዊትም አልፎ ተሰጥቶ ነበር። ወገኖቼ፣ እስከምናውቀው ድረስ ጌታ አንድም ሌሊት በቅጥር በተከበበችው ኢየሩሳሌም ከተማ አሳልፎ አያውቅም። በሕይወቱ የመጨረሻ ሳምንት አካባቢ ወደ ቢታንያ ሄዶ እዚያ ከነበሩ ወዳጆቹ ጋር አሳልፏል። በዚህ አልፎ በተሰጠበት ሌሊት እንኳ በቅጥር በተከበበችው የኢየሩሳሌም ከተማ ወጥቶ ወደ ጌቴሰማኒ አትክልት ስፍራ ሲሄድ እንመለከታለን። ወደዚህ ጸጥተኛ ስፍራ የሄደው ጠላቶቹ በቀላሉ እንዲይዙት ሁኔታዎችን ለማመቻቸት ነበር። ብዙ ጊዜ ሊይዙት እየፈለጉ ሕዝቡን በመፍራት ትተውታል። በመቅደስ ወይም በኢየሩሳሌም አደባባዮች እስካለ ድረስ ጠላቶቹ በፍጹም ሊይዙት አይችሉም። ዮሐንስ በጌቴሰማኒ ያሳለፈውን የጭንቀት ጊዜ አልጻፈልንም። ጸሎቱንና የመከራውንም ብዛት አልጻፈልንም። እርሱ የሚነግረን ስለ ክብሩ፣ ስለ አምላክነቱ ነው። ሌሎች የወንጌል ጻፊዎች የሚያተኩሩት ሰብአዊነቱ ላይ ነው። ዮሐንስ የሚያተኩረው ደግሞ የኢየሱስ ክርስቶስ አምላክነት ላይ ነው። ኢየሱስ ላለመያዝ ምንም አይነት ሙከራ ሲያደርግ አንመለከትም። እርሱ የእግዚአብሔር በግ ነው። በግ ደግሞ ምንም ተቃውሞ አያደርግም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል ነብዩ በመልእክቱ። ኢሳይያስ ምዕራፍ 53 ቁጥር 7 መመልከት ይቻላል። ኢሳይያስ ምዕራፍ 53 ቁጥር 7 በዚህ ጊዜ ያሳየው ትዕግስትና ክብር በጣም የሚያስገርም ነበር። ባለፈው ጊዜ ሊይዙት ከመጡ ሰዎች ራሱን እንደደበቀ ተመልክተናል። አሁን ግን እንዲይዙት ራሱን ሲያዘጋጅ እንመለከታለን። ይህ ልናስተውል የሚገባን ጉዳይ ነው። እስቲ ቁጥር 3ን እንይ። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ ይለናል። ሉቃስ ደግሞ የጌታን ንግግር ጠቅሶ ሲጽፍ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ወጣችሁን ይላል። ጌታን ለመያዝ የመጡ ሰዎች ወደ 500 ሊጠጉ እንደሚችሉ ይገመታል። ማቴዎስ እንደሚነግረን ደግሞ በጣም ብዙ ህዝብ ከይሁዳ ጋር አብሮ ነበሩ። ለምንድን ነው ሰይፍና ጎመድ ያዘ ይህን ያህል ህዝብ የመጣው? ከዚህ ቀደም ብዙ ታምራት እንዳደረገ ህዝቡ ያውቃሉ። ስለዚህም በሚገባ የታጠቀ ሰራዊት ይዞ ከመጡ ግን ሊያመልጣቸው እንደማይችል አስቧል። ጌታ ግን በእንዴት አይነት እርጋታ ውስጥ እንደነበር መመልከት ይቻላል። ኢየሱስ የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ቁጥር 4ን ልብ ይሏል። በሰዎች ብዛትና በሰራዊት ብርታት ጌታ እንደተሸነፈ ታስባላችሁ? በፈቃደኝነት ራሱን ባይሰጥ ኖሮ ማንኛውም የዚህ ዓለም መሳሪያ በርሱ ላይ ኃይል አይኖረውም ነበር። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከነርሱ ጋር ቆሞ ነበር ይለናል ቁጥር 5። ካነጋገራቸው መረዳት እንደሚቻለው የናዝሬቱ ኢየሱስ በማለት ጠሩት እንጂ ተገቢውን ክብር አልሰጡትም። ክርስቶስ ብሎ ሊጠሩት አልፈቀዱም። ኢየሱስ ብሎ መጥራታቸው ክፋት የለውም፣ ምክንያቱም ኢየሱስ ከስም ሁሉ በላይ የሆነ ስም ነው። በዚህ ምድርና ከምድር በታች በራሱ በገሃነም ውስጥ ያሉ እንኳ ለኢየሱስ ክብር የሚንበረከኩበት ጊዜ ይመጣል ወገኖቼ። እነዚህ ሰዎች ግን አዳኝ ክርስቶስና የእግዚአብሔር ልጅ መሆኑን መቀበል አልፈለጉም፣ በፍጹም አላወቁትም። ከሁሉም ይበልጥ የሚያስገርም ደግሞ ይሁዳ ራሱ እንኳ በመጀመሪያ አላወቀውም ነበር። ለምንድን ነው ይሁዳ ያላወቀው ትሉኝ ይሆናል። ጳውሎስ እንደሚነግረን ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 እስከ 4 ያለውን ስፍራ በኋላ ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 እስከ 4 ያለውን ተመልከቱ። ፍጥረታዊ ሰው የእግዚአብሔር መንፈስ ነገርን እንደማይቀበል በመንፈስ የሚመረምር ስለሆነም እንደማያውቀው ተነግሮናል። ይህን መሰረት በማድረግ ይሁዳ ክርስቶስን አላወቀውም ማለት ይቻላል። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ምሽት ጥናታችን በዚህ አበቃ። እግዚአብሔር ወዶና ፈቅዶ ለነገ ካደረሰን ደግሞ የዚህን ተከታይ ክፍል ይዘንላችሁን ቀርባለን። ሰላም ሁኑ።
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።